አድማጮች አሁን የመጽሐፍት ዓለም ወግ ነው ተከታዩ።
ለጻፊያን ለተርጓሚያንና ለአርታያን ለአማርኛ አጻጻፍ መመሪያ ይሁን ዘንድ የተዘጋጀ አዲስ መጽሐፍ ነው።
ሆሄያተ ጥበብ የመጽሐፉ ርዕስ ነው።
ሙክሼ ሆሄያትና ዋህደ ድምጸ ፊደላት መጽሐፋቸው ይበልጥ ትኩረት ያደረገባቸው ጭብጦች ናቸው።
ስነ አመክንዮ የሙግት አደረጃጀት አገማገም እና አሰናዘር የሚል መጽሐፍ ደርሰዋል።
የመንፈሳዊ ትምህርት መማሪያ መጽሐፍቶቻቸውን ጨምሮ 19 መጽሐፍትም ለንባብ አብቅተዋል።
ዶክተር ተስፋዬ ሮበሌ ይባላሉ።
መጽሐፋቸውና ዛሬ በአማርኛ አጻጻፍ በስፋት በሚስተዋሉ ግድፈቶች ዙሪያ አወያይተናቸዋል። ወደ ቅንብራችን እንወሰዳችሁ። ዶክተር ተስፋዬ ሮበሌ በቅድሚያ ለጊዜው አመሰግናለሁ።
እኔም ስለሰጠኝ እድል በጣም አመሰግናለሁ።
ከንባባችን ፍጥነት የቀደሙ ይኸው በአጭር ጊዜ ልዩነት በሌላ መጽሐፎ መልሰን ተገናኝተናል። ስነ አመክንዮ በሚል ርዕስ የደረሱት መጽሐፎ ዙሪያ ከተነጋገርን ምናልባትም አንድ ዓመት ቢሆን ነው። ዛሬ ታዲያ ሆሄያተ ጥበብ ለጸሐፊያን ለተርጓሚያንና ለአርታያን በሚል ርዕስ በአማርኛ አጻጻፍ ጎልቶ ለሚታዩ ግድፈቶች የሚበጁ መላዎችን ያዘለ አዲስ መጽሐፍ ይዘው ብቅ ብለዋል። የሞክሼ ሆሄያትና የዋህደ ድምጽ ፊደላትን አጠቃቀምም ይተነትናል። ምንድናቸው የሚለውን ጨምሮ በዝርዝር እንመለከታለን። ከዚያ በፊት ግን ዋናውን ነገር ብናስቀድም በጽሑፍ እንደምናየው ሁሉ በአማርኛ ንግግር ውስጥም እንዲሁ የበረቱ ችግሮች ይታያሉ። በመጽሐፉ መግቢያ ያሰፈሩትን አንድ ሐሳብ ላስቀድምና ቀደምት አበው በብዙ ጥንቃቄ ስርዓትና ደርዝ የተለሙለት አማርኛ ባለማወቅ እየረከሰና እየተበረዘ ነው ማለት ይቻላል ይላሉ። ዶክተር ተስፋዬ የርሶን ትዝብት በማስቀደም ወደ ውይይታችን እንዘልቅ። ለመሆኑ ምን ታዘቡ?
እኔ ማየው ችግር እንዲሁ በደርባባው ሶስት መሰረታዊ ችግር ነው የሚታየኝ። አንደኛ የሰዋሰው ችግር ነው። ሰዎች የት ጋር ተቃሻ መልካች መጠቀም እንዳለባቸው፣ የት ጋር መስተዋድዱ ከተቃሻ መልካቹ ጋር መሄድ እንዳለበት፣ ስርዓተ ነጥብን በተመለከተ የት ጋር ነው ነጠላ ሰረዝ፣ የት ጋር ነው ድርብ ሰረዝ፣ የት ጋር ነው አራት ነጥብ የሚለውን ነገር ያለማወቅ፣ ሌላው ደግሞ ሞክሼ ሆሄያት፣ ምናልባት አራተኛ ካደረግነው ደግሞ ዋህደ ድምጽ ፊደላትን ወይንም በእንግሊዝኛው ዲፕቶንግስ ወይንም ደግሞ አለቃ ኪዳን ወልድ ክፍሌ እንደሚሉት ሊቃሎች እንደሚሏቸው እነሱን የት ጋ ነው መጠቀም ያለብን የሚለውን ነገር እኔ እንኳን አማርኛ ባልተማረ አማርኛ ተምረዋል የተባሉም ሰዎች ላይ በጣም ትልቅ ችግር ነው የሚታየው። ከዚህ የተነሳ ነው አንዳንድ ጊዜ እንደውም ምንላለው አማርኛ ባለቤት የሌለው ቋንቋ ሆኗል ማለት ነው። ጊዜ እንደ የሚያደርገኝ እና እኔ ለምን እንደሆነ አይገባኝም። ኮሌጅ ገብተው እንኳን የተማሩ ሰዎች ቅድም ያልኳቸውን አራት ነገሮች ጠብቀው በደንብ ሲጽፉ አላይ። ከሰው ሰው መጠኑ ይለያያል። አንዳንድ ሰዎች ላይ ብዙ ችግር ታያለህ፣ አንዳንድ ሰው ላይ ደግሞ ብዙ ችግር ላታይ ትችላለህ። ግን ችግር በየቦታው ነው የሚታየው እና እኔ ይሄ ነገር ወደ መሰረታዊ ነገር መመለስ ያለብን ይመስለኛል። እንግዲህ ይሄ ለምን ሆነ፣ ለምንድነው አማርኛ በዚህ መጠን ተጅረብርቦ የወደቀው የሚባል ከሆነ እሱ እንግዲህ ብዙ ጥናት ይፈልጋል። እኔም በዛ ነገር ላይ ጥናት ስላላካሄድኩኝ ጥሩ መልስ ላልሰጥ እችላለሁ። ግን ምናልባት ችግሩ እኔ አንድ ብቻም ነው ብዬ አላስብም። ብዙ ገባር የሆኑ ነገሮች በአንድ ላይ ተደምረው የድምር ውጤት ነው አሁን የደረስንበት ውድቀት ብዬ ነው የማስበው።
መልካም።
ዞሮ ዞሮ ግን መመለስ ይቻላል፣ መነሳት እንችላለን ብዬ ነው የምለው።
መልካም። መመለስ ይቻላል ጥሩ ተስፋ ይመስለኛል። እንዲህ እርስዎ የጻፉትን አይነት መጽሐፍ ችግሮችን መታዘብ ያስቻሉ በኋላ ላይ ስለ ራስዎ ሲነግሩን ይበልጥ ያስረዱናል። እርስዎ ጥናቶ የአማርኛ ስነ ጽሑፍና ሰዋሰው ያለመሆኑን በመጽሐፎ ይናገራሉ። ነገረ መለኮትና ፍልስፍና ነው ያጠኑት። ይሁንና አሳስቦት ቀደም ብለው ያነሷቸውን ትዝብቶች ጨምሮ ይህን መጽሐፍ ለመጽሐፍ የደረሱበት ቦታ ተገኝተዋል። ዶክተር ተስፋዬ የመጽሐፎን ይዘትና ዓላማ የሚመለከቱ ጥቂት ቁም ነገሮችን ለአድማጮች ብናጋራ፣
ሆሄያት ጥበብ ለጸሐፊያን ለተርጓሚያንና ለአርታያን የተሰኘው መጽሐፎ ቀድም በመግቢያው ያስተዋወቅኩት ትኩረት ያደረገበትን ዋና ነገር ለአድማጮች ቢያካፍሉ። ለወጣት ተርጓሚያንና አርታያን ጸሐፊያን የሥነ ጽሑፍ ስልጠና የማንሰጠው ለምንድን ነው የሚለው ሐሳብ በልቤ እንዲወለድ ምክንያት ሆኖ ያሏቸውን ገጠመኞችም ያነሳሉ። ለመጽሐፎ ሐሳብ መጠንሰስ መነሻው ምን እንደነበረ ይንገሩን።
ምክንያቱ ሁለት ነው የምለው። አንደኛው በአንድ ወቅት የእንግኛ ማህበር አለ፣ ኢትዮጵያ ውስጥ ያለ ትልቅ ማህበር አለ። በየማህበሩ ሰዎች አሰብን መጽሐፍ ለማስተርጎም፣ የእንግሊዝኛ መጽሐፍ ወደ አማርኛ ማስተርጎም ፈለግንና ተዋሰውን ሞክሼ ሆሄያትን፣ ስርዓተ ነጥብን፣ ዋህደ ድምፅ ፊደላትን ጠብቆ የሚተረጉም ሰው ይገኛሉ ብለን ፈለግን እና ማግኘት አልቻልንም። አንድ ሰው አግኝተን ነበር፣ እሱም ደግሞ ከስራ ብዛት የተነሳ ያው ስራው ሊሰራ አልቻለም። ይሄ ነገር ምን አሳደረብኝ? እኔ ለምን ወጣት ጸሐፊያንን ለምን አላሰለጠንም የሚል ነገር በልቤ እንዲያደር ምክንያት ሆነ። ይሄ አንደኛው ነው። ሁለተኛው ምክንያት ግን እዚህ አትላንታ ነው የምኖረው፣ አትላንታ ከተማ ውስጥ ነው። የአትላንታ ኮሚኒቲ ማህበሩ ግብዣ አቀረበልኝ። ለምን አማርኛ አታስተምረንም ብሎ ጠየቀኝ። እዛ በጣም ብዙ ሰዎች አማርኛም በኮሌጅ ደረጃ የተማሩ ሰዎች በእኔ ክፍል ለመገኘት ፈቃደኛ ሆኑ እና ያኖት ነው እንግዲህ ሰብስቦ ወደ መጽሐፍነት የተቀየረው ማለት ነው። ስለዚህ በሌላ አነጋገር እኔ አስቤ ሳይሆን ግን እግር ጥሎኝ ማለት ነው። እናቴ ምን ትላለች? ሰው የሚውለው እግዚአብሔር ባዋለበት ቦታ ነው ትላለች። እና እንግዲህ እግዚአብሔር ያዋለኝ ቦታ ነው ብዬ ነው የምለው። ሰዋሰው ግን ፍላጎቱ አለኝ፣ ፍቅሩ አለኝ አማርኛን። ያው ደግሞ አፍ የፈታሁበትም ቋንቋ ነው፣ እናት ቋንቋዬ ነው። እሱ ነው
እሰው በትህትና አማርኛ አለማጥናቶን እንደ ጎላ አድርገው ይንገሩን እንጂ በርካታ መጽሐፍት ጽፈዋል። ስነ ምልኮት ያጠኑትን ሃይማኖታዊ ይዘት ያላቸውን ጨምሮ 19 መጽሐፍት መድረሶን ተረድቻለሁ። ቁጥራቸውን በእርግጥ አላውቀው ነበር፣ በርካታ መጽሐፎችንም አይቻለሁ። ዶክተር ተስፋዬ ቀደም ብለው ጠቆም እንዳደረጉት በጋዜጦችና መጽሔቶች ላይ አርታያን ሆነው የሚሰሩ፣ መጽሐፍት ያሳተሙ፣ ተውኔት የደረሱ፣ በአማርኛና በውጭ ቋንቋዎች በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን የወሰዱ ሁሉ ላሉበት ነው ይሄን ስነ ጽሁፍ ስልጠና እርስዎ የሰጡት። ታዲያ ቀደም ብዬ እንዳልኩት በትህትና አስተማርሁ እንድል ሳይሆን ተማርሁ እንድል ያደርገኛል ይሉናል በመጽሐፎ። እነኚህ አማርኛን ያጠኑ እንደ ትምህርት የተማሩት ራሳቸው ፍላጎት ኖሯቸው እንግዲህ እነሱንም ቀናነት ያሳያል ለማወቅ የተሻለ ለመረዳት ያላቸውን ፍላጎት። ነገር ግን የአማርኛ አጠቃቀሙን በኋላ የምናነሳቸውን ጉድለት ስር መስደድም የሚያሳይ ይመስለኛል። በእርግጥ መማር ያለብን ብዙ ስህተቶች በልማድ የሚሰሩበትም ይመስላል፣ የሚያውቁ ሰዎች የሚጽፉ ሰዎችም ጭምር።
እኔ የት ጋር እንደተበላሸ በእውነት አላውቅም፣ ግን ከፍተኛ የሆነ ብልሽት እንደገጠመን ግን አምናለሁ። ምክንያቱም እንግዲህ አንድ ሰው ኮሌጅ ገብቶ አማርኛን ተምሮ እንዴት ነው በጣም የተዝረከረከ ነገር ሊጽፍልን የሚችለው? እንዴት ነው ሰዋሰውን የማይጠብቀው? እንዴት ነው ስርዓተ ነጥብን የማይጠብቀው? እንዴት ነው ዋህደ ድምፅ ፊደላትን ወይንም ሞክሼ ሆሄያትን የማይጠብቀው? እኔ በእውነቱ አይገባኝም። እኔ ስርዓተ ትምህርቱ ምን እንደሆነ አይገባኝም በእውነት እና እኔ በጣም መሰረታዊ የሆነ ነገር የተማሩም ሰዎች ላይ አያለው። አሁን በጣም ትልልቅ ጸሐፊያንም ራሱ ላይ በጣም ትልልቅ ብዙ ችግሮች ይታያሉ እና የሆነ ቦታ ላይ ስህተት ተፈጥሯል ብዬ ነው የምለው። ግን ያ አንድ ጥናት ይፈልጋል። ዝም ብሎ እኔ እንትን ብል የመስኩን ምሁራን ላስቀይማቸው እችላለሁ። ግን ምንድን ነው የማምነው እኔ በግሌ ትልቅ የሆነ ብልሽት ገጥሞናል። አማርኛን በተመለከተ ትልቅ የሆነ መሳከር ገጥሞናል ብዬ አስባለሁ። አሁን ለደረስንበት ያ ነው። አማርኛ በጣም ወግ ያለው እኔ ባጠናሁት በግሌ ነው እንግዲህ ያው እንደምታውቀው ያጠናሁት ባጠናኋቸው ነገሮች በጣም ስርዓት ያለው ቋንቋ ነው። አሁን እንደምታውቀው ሞክሼ ሆሄያቶቹን ሶስት ሀዎች አሉን አይደለም? ሀሌታ ውሃ አለን፣ ሀመር ውሃ አለን፣ ብዙሀን ውሃ አለን። ሁለት ሰዎች አሉን፣ እሳቱ ሳ አለ፣ ንጉሱ ሳ አለ። ሁለት አዎች አሉን፣ አይኑዋና አልፋው አለ። ሁለት ሰዎች አሉን፣ ጸሎቱ ሰና ፀሐዩ ሳ አለ። እነዚህም የት ጋ ነው ጠብቄ የምጽፈው የሚለውን ነገር ሊቃውንቱ በጣም በጥንቃቄ ነው ያደረጉልን። ሁለት ምክንያት ነበራቸው በዛን ጊዜ። አንደኛው ድምፀትን በተመለከተ ሀሌታ ውሃ ያለው ድምፀት ከአመር ውሃ ይለይ ነበረ። ባለፈው እኔ አሁን የኔ መጽሐፍ በተመረቀበት ጊዜ አንዳንድ የቤተ ክህነት ሰው እየመጣው ሲያብራሩልን ነበረ ይህን ነገር። የድምፀትም ልዩነት አላቸው። እኔ ግን በመጽሐፌ የትርጉም ልዩነቱ ላይ ነው ትኩረት አድርጌ የሰራሁት። ምክንያቱም አሁን ያለው ትውልድ የእኔ ትውልድ ወይንም ያንተ ትውልድ ድምፀቱን አናቅም። በሀሌታ ውሃና በሀመር ውሃ መካከል ወይ በብዙሀን ውሃ መካከል ያለውን የድምፀት ልዩነት ጠፍቶብናል ብዬ አስባለሁ። ቤተ ክህነት አካባቢ ከኛ አንጋፋው ቀደም ያሉ ሰዎች ግን ይሄን ነገር የሚያውቁ ሰዎች አሉ። ግን አባዲሱ ትውልድ እኔ ይጠፋበት ይመስለኛል። ግን እነዚህን ሆያት ምን ተጠብቀው ግን ድምጽ ስለጠፋብን እንግዲህ በቃ ምን ተዳይ ብለን ነገሩን እንድንጠለው የሚያደርገን አይደለም። ምክንያቱም ከዛ በላይ የትርጉም ለውጥ የሚያመጡበት አግባብ አለ። ስለዚህ እኔ በመጽሐፌ እንደምታውቀው ወደ 300 ቃላትን ለናሙናነት መርጬ አሁን ይሄን ነገር በአይኑ ስጽፈው እንዲህ ነው ትርጉሙ፣ በአልፋው ስጽፈው እንዲህ ነው ትርጉሙ፣ በሳቱ ስጽፍ እንዲህ ነው ትርጉሙ እያልኩኝ ለማለት ሞክሬያለሁ። ምናልባት አስፈላጊ ከሆነ ለናሙና አንዳንዶቹን ልነግርህ እችላለሁ።
መልካም። አንዳንድ ምሳሌዎችን ቢያሳዩን።
እሺ፣ ለምሳሌ ሐላይ ቢብል በብዙሃን ውሃ ብንጽፈው ሐለየ አሰበ ነው። ሐልዩ ነቢብና ገቢር እንደሚባለው ማለት ነው። ሐለየ አሰበ ነው። በሐመር ውሃ ከጻፍኩት ግን ሐለየ ዘመረ ነው። ማህሌት የሚለው ቃል ከዛ ቃል ነው የመጣው ማለት ነው። አሁን እንግዲህ ልዩነት ፈጠረ ማለት ነው። በብዙሃን ውሃና በሐመር ውሃ ስጽፈው ትልቅ ልዩነት አለ ማለት ነው። ስብሐት ቢብል በሳቱ ስጽፈው ምስጋና ማለት ነው። አይደለም ስብሐት የሚልም የሰው ስም አለ። ሌላው ግን በንጉሱ ስጽፈው ግን ስብዓት ማለት ውፍረት ማለት ነው። ጾማ መሆን መጾምየት ማለት ነው። ስለዚህ በሆይ እንኳን ቅኔ መዝረፍ ይቻላል ማለት ነው። ስለዚህ ያንን ትልቅ ወጋችንን ትልቅ ታሪካችንን ቆርጠን እንዴት እንጥለው እንችላለን? ስለዚህ ህዝቡን ማስተማር ነው ያለብን ብዬ እላለሁ። ደግሞ እኔ ሙያተኛ ሳልሆን ማለት እኔ ኮሌጅ በብቼ በዚህ ነገር ሳልማር እኔ ይሄንን አልማውቅ ከሆነ ሌላው ሰው ማቀበት ምክንያት ምንም ነገር የለም ብዬ ነው የምለው። ስለዚህ እኔ እንደውም እንደነው ምላቸው ለአንዳንድ ሰዎች ለመነሳት እኔ ትልቅ ናሙና ነኝ ትልቅ ሰንደቅ ነኝ ብዬ ነው የምለው። ምክንያቱም ተስፋ በግሉ አጥንቶ ይናል ካወቀ እኛም ማናውቅበት ነገር የለም ብላችሁ እልህ እንድትጋቡ የሚያደርጋችሁ ነው ላቸዋለሁ አንዳንድ ሰዎችን። ስለዚህ እኔ ይቻላል በእውነት ይቻላል። ደግሞ ሙያዬንም ያለ ሰው በተለይ ስነ ጽሁፍ የተማሩ ሰዎች ቋንቋ በኮሌጅ በዩኒቨርሲቲ የተማሩ ሰዎች ደግሞ ከኔ በላይም እንኳን ነገሩን ሊያራቅቁት ይችላሉ ብዬም አስባለሁ። ግን መነሳት ይቻላል። እኔ ብዙ አሁን አንዳንድ ሰዎች ብዙ ዝርክርኩ ስለታስገባን ነው ብለው ይከፋቸዋል። ኖ አይደለም፣ በጣም ቀላል ነው፣ በጣም ቀላል ነው። እኔ እንደውም ከመጣን እንዴት ሞክሽዋትን እንጠብቅ የሚለውም ነገር ላይ መነጋገር እንችላለን።
ዶክተር ተስፋዬ ቀደም ብለው ኮሌጅ ሳልገባ ይሄንን ሳላጠና ይሄን አልካወቅኩ ብለዋል። ቀደም ብለን በመግቢያችን እንደጠቀስ ነው የአማርኛ ስነ ጽሁፍና ሰዋሰው አለማጥናቶን ነው የገለጹት። ስነ መለኮትና ፍልስፍና ያጠኑት መሆኑን ለአድማጮች እንዳናሳስት ነው። ሞክሼ ሆሄያትንና ዋሃደ ድምጽ ፊደላት ይላል መጽሐፎ። ትኩረት የተነፈገውን ሞክሼ ሆሄያትንን ሰፊው ለመተንተን እድል ለማግኘት ሲባል የተለየ ትኩረት እንደሰጡት ይናገራሉ። የፕሮፌሰር አምሳሉ አክሊሉን የአማርኛ ሞክሼ ሆሄያት ጠንቅቆ ያለ መጽሐፍ ችግርና መፍትሄው በሚል ርዕስ በ2002 ዓ.ም ሲያዘጋጁትን መጽሐፍ የግርጌ ማስታወሻ ላይ አስፍረዋል። ሞክሼ ሆሄያትን እንዴት መጠበቅ እንደሚቻል ትምህርት ቢኖረውም ሞክሼ ሆሄያቱን መጠበቅ ለምን አስፈለገ በሚለው ላይ ግን ማብራሪያም ሆነ ሙግት አያቀርብም ይሉናል። ወደ ኋላ ለመልሶትና ሞክሼ ሆሄያት ሲባል እንደው በቀላሉ የሚገባን ይመስላል ዋሃደ ድምጽ ፊደላት እስኪ መጀመሪያ ምንድናቸው ከሚለው ጀምሮ ያስረዱን።
ኦኬ። መጽሐፊ ትኩረት የሚያደርገው በሞክሼ ሆሄያትና በዋሃደ ድምጽ ፊደላት ነው። አንተ እንዳልከው ስርዓተ ነጥብም አካትቻለሁ ሶስቱን ነገር። ሰዋሰውን ግን ራሱን የቻለ ትልቅ መጽሐፉ እየተለቀ ይሄድና ምናልባት አንባቢያንም የሚያስፈራራል ብዬ ስለፈራው ትቻለሁ። ግን ሀሳቡ አለኝ አምላክ ፍቃዱ ቢሆን በሁለተኛው ቅጽ በሰዋሰው ለመመለስ ሀሳቡ አለኝ። እንደዛ ግን ሶስቱ ነገር በተለይ ደግሞ በጣም የተነፈገው ብዬ ነው የማስበው ምሁራኑ አካባቢ የሞክሼ ሆሄያትና የዋሃደ ድምጽ ፊደላት ጉዳይ በጣም ትኩረት አጥቷል ብዬ ነው የምለው። ለምሳሌ ቅድም አንተ ያነሳቸውን ፕሮፌሰር አምሳሉ አክሊሉን ጨምሮ አንዳንድ ሰዎች ሞክሼ ሆሄያትን እንዴት መጠበቅ አለብን የሚል ትንሽ የተወሰነ ስራ ሰርተዋል። ነገር ግን ለምን እንጠብቃለን የሚለውን ነገር አልነገሩንም። እንዴት እንጠብቃለን ለሚለው ነገር እንዲህ በዚህ በዚህ አግባብ ጠብቁ፣ አይኗን በዚህ ጻፉ፣ አልፋዋን በዚህ ጻፉ ብለው የተወሰነ ነገር ብለውናል። ግን ለምን እንጠብቃለን የሚለውን ነገር ሙግት አላቀረቡም። እኔ ግን ሙግት አቅርቤያለሁ ብዬ ነው የምለው። አሁን በገበያ ላይ ካሉት ስራዎች ወይንም መጽሐፍት በዚህ አንጻር ቢያንስ ይለያል ብዬ ነው የምለው። ሌላው ዋሃደ ድምጽ ፊደላት ላይ እኔ የተጻፈም ነገር አላነበብኩም እስከዛሬ። ሊኖር ይችላል፣ እኔ ግን አላውቅም። ስለዚህ ዋሃደ ድምጽ ፊደላት የምንላቸው አሁን ፊደል ገበታችን ላይ መጨረሻ ላይ የምናገኛቸው 20 ቃላት አሉ አይደለም? ኳኩኩኳኩዌ ጓጉጉጓጉዌ እያለ የምንላቸው እነሱ ናቸው። ዋደ ፕሮፌሰር አምሳሉ አክሊሉ ዋድን ጽፊደላት ነው የሚሏቸው አለቃ ኪዳን ወልድ ክፍሌና ደስታ ተክለ ወልድ ደግሞ ዲቃሎች ይሏቸዋል። የትኛው ልጠቀም የሚለውን ለጊዜው ተተነው። ለምሳሌ ጉ ሁለት አለን ማለት ነው። ጉ አንደኛው ዝም ብለን ጉ ብለን መንጽፈው ነው። ሁለተኛው ደግሞ ቅጥያውን ኩስኩስትምና ኩስኩስት ነው የሚሉት ኩስኩስትምና አረጋው አለ። ስለዚህ ሁለት ጉ አለማ የት ጋ ነው ኩስኩስቱን የምትጠቀመው የት ጋ ነው ቀጥ ዝም ብሎ ጉ ብቻ መደበኛውን ጉ ብቻ የምትጠቀመው የሚለውን ነገር የት ጋር እንደምጠቀምም ለምን እንደምጠቀምም የጻፈ ሰው እኔ በብዛት አላቅም። በእውነት አላየውም። ጎ ለምሳሌ ሁለት አለን። አንደኛው ጎባጣው ጎ የምንለው ነው። ሁለተኛው ደግሞ ገጽፈን ደግሞ ቆላፋውን ከጎን የምናረገው ነው። ስለዚህ ሁለት ጎ አለን ማለት ነው። ያኛውን እንግዲህ ጎ ቆላፋውን ነው ዲፕቶንግ የምንለው ወይንም ደግሞ ዋደ ድምጽ ፊደላት የምንላቸው ውስጥ ያለው። ኩ ኩስኩስት አለ። ኩ ደግሞ ቀጥ ብሎ ያለ አለ አለ። ኮ ኮ ከጽፈን ቆላፋ የምናደርገዋለን። ኮ ደግሞ ቀኝ ግሩን ደግሞ የምናሳጥረው አለ። ሁለቱም ኮ ነው። ግን የት ጋ ነው ይሄኛውን ኮ የምጽፈው የሚለውን ነገር እሱንም አብራርቻለሁ ማለት ነው። ቁም ሁለት አለን። ኩስኩስት አለን፣ ቀጥ ያለው አለን። ቆ ደግሞ ሁለት አለን። ከላይ ቆቡን ከላይ የምናደርገዋለን፣ ቆላፋውን ከጎኑ የምናደርገዋለን ማለት ነው። እና እነዚህን የት ጋ ነው የምናደርገው የሚለው ነገር ህግ አለው። አሁን ህጉ እኔ መጽሐፌ ላይ የጠቀስኩት ነገር የካብእ እና የሳብ ነው። አንድ ቃል በካብእ እና በሳብ ካለው ጓዝ አለው ይባላል። ስለዚህ ጓዝ ስላለው ለምሳሌ ቆጠረ ብዬ ብል ጓዝ አለው። ቁጥር አለ። ቁቁ ካብእ ነው አይደለ? ቁ ቁጥር አለ። ቆ ደግሞ ሳብ ነው። ቆ ቆጠረ አለ። ልክ እንደዚሁ ጓዝ አለው ማለት ጓዝ መኖሩን የምናውቀው ማመሳከሪያችን ካብእ እና ሳብ ነው። አንድ ቃል በካብእ እና በሳብ ካለ የምንጠቀመው ዲፕቶንግስ የተባሉትን ነው ማለት። ለምሳሌ ቆጠረ፣ ቆጣሪ፣ ቆጠራ፣ መቁጠሪያ፣ ቆጣጠረ፣ አስቆጣጠረ፣ መቆጣጠሪያ እያለን እናረው ጓዝ ብዙ ጓዝ አለው ማለት ነው። ስለዚህ እነዚህ በሙሉ የምንጽፈው ቆን ከላይ በኩል አይደለም ማለት ነው። ቆን ስንጽፍ ከጎኑ ነው። ቁጥርም ስንጽፈው ኩስኩስትን ነው ማለት ነው የምናረገው። እና ደግሞ በዲፕቶንግ የሚባሉት በዋደ ድምጽ ፊደላት የሚጻፉት እነማን እነማን ቃላት ናቸው የሚለውንም በሰንጠረዥ አድርጌ ለማሳየት ሙከራ አድርጌያለሁ።
መልካም። የጽሁፍ ነገር ነውና ያን ስዕል ሙሉ በሙሉ በሬዲዮ ማምጣት አንችልም። መጽሐፉን ማንበብ በመጽሐፉ መሰረት የተጻፉትን የቀረበ እይታ ይጠይቃል። መንደርደሪያውን ሰጥተናል። ግን ትንሽ ለየት ያሉ የሚመስሉኝን አንዳንድ አጻጻፎች ላንሳ። በዘልማዱ አጻጻፍ ግራና ቀኝ ስለተበዛበት ነገር የምናየውን ያህል በዚህ በመጽሐፉ እንደተመለከትኩት ግን ጥንቃቄ አድርጎ የሚጽፍ አንድ ጸሐፊ እንኳን ከተለመደው በጣም የራቁ የሚመስሉ ነገሮችን ያለ። ለምሳሌ አማርኛን በአይኑ አ ሲጻፍ እኔ ራሴ አይቻላውቅም። አዲስ አበባ የመጀመሪያው አዲስ የሚለው በአይኑ አ ሲጻፍ አላስታውስም። ኤልዞች ሊጋሩት የሚችሉ ይመስለኛልና አዲስ አበባ ዩኒቨርሲቲ ራሱ ከሚጽፈው ጋራ አነጻጽሬው ነበር። እንዲህ የተለየ የሚመስሉት ከመሰረቱ ገና ድሮ የራቁ አጻጻፎችም እንዳሉ እንዲመስለን አድርጎናልና እስኪ እሱስ ላይ ምን ይላሉ? ወደ ኋላ ተመልሰን መመርመር ያለብን አጻጻፋችንን ማስተካከል ያለብን ነገር ያለ የሚመስል ስሜት አሳድሮብኛል። እዚህ ላይ ምን ይላሉ?